ፏት አንድ ሰው ሲነሳ በተለይ መጥፎ ሊሆን ይችላል የሚባል ዜና አንቲሲፔትድ ባድ ኒውስ ወይ ማንኛውም ዜና በሱ አትጀምሩ ነው የሚባለው። እና የመጀመሪያ ነገር ከተቻለ ግራውንድ ማለትም ጸሎትም ከሆነ ጸሎት፣ ሜዲቴሽንም ከሆነ ሜዲቴሽን።
የተፈጥሮ አደጋዎችና በተለያዩ አካባቢዎች የሚፈጸሙ ጥቃቶችን ጨምሮ በሰዎች ልቦና ጭንቀት የሚያሳድሩና
ጥልቅ ሐዘን እንዲሰማን የሚያደርጉ ዜናዎች በዓለም ዙሪያ በርከት ብለው ይሰማሉ።
በመደበኛ የመገናኛ ብዙሃንም ይሁን መሰረት የሌላቸውን የሐሰት ወሬዎች ጨምሮ በማህበራዊ ትስስር ገጾች የሚሰሙ አሳዛኝ ዜናዎችን ያለማቋረጥ መስማት
የነኚህ መንፈሳዊ አሉታዊ ወሬዎች የየለት ገጠመኝ መሆን ከአላፊ ጊዜያዊ ስሜት ባሻገር የሚያስከትለው የጤና መቃወስ ይኖር ይሆን? ምንስ ማድረግ ይበጅ ይሆን?
ባለፉት ጥቂት ወራት ኢትዮጵያ ውስጥ ብዙዎችን ለህልፈትና ለስቃይ የዳረጉ ጥቃቶችና ግጭቶች አስመልክቶ የሚሰሙ ዜናዎችና ወሬዎችን ጨምሮ በርዕሱ ዙሪያ ለሚነሱ ጥያቄዎች የስነ ልቦና ባለሙያ ጋብዘን አወያይተናል።
ተደራራቢና ያልተቋረጡ የህይወት ፈተናዎች የሚያስከትሉትን የስነ ልቦና ቀውስ በጊዜ ለመፈተሽ የታለመ ዝግጅት ነው። በዓለም ዙሪያም ተመሳሳይ ተጽዕኖዎች ይታያሉ። ግጭቶች ያልተቋረጡባቸው በተለይም በተለያዩ የኢትዮጵያ አካባቢዎች ለመጠነ ሰፊ ጥቃቶች የተጋለጡ የቤተሰብ አባላቶቻቸውን ያጡ ወይም በቀጥታ ሰለባ የሆኑ ወገኖች በተለያዩ ግዚያት ችግሮች የተፈራረቁበት ህዝብ ቢሆንም እንዲህ ሳይቋረጥ የሚደርስ መከራ የሚያስከትለውን ጉዳት ግን ማሰብ ይከብዳል። ችግሩ አላበቃም እና ፕሮፌሰር ዮናስ በቅድሚያ በመከራው ውስጥ ያሉትን ሰዎች ፈተና ብንመለከት እንደምን ላሉ የስነ ልቦና ቀውሶች የመዳረግ ጣይ ይገጥማቸው ይሆን? እንዴትስ ይረዳል?
ኢንሻአላህ ሁላችንንም የሚያሳዝን ነገር ነው። እንዲህ አይነት ሰቆቃ በግለሰብ በቤተሰብ በሰፈር ውስጥ ሲካሄድ በምንሰማው ዜና በየትኛውም ቦታ ቢሆን እንደ ማንኛውም ግለሰብ ልባችን ይሰበራል። እንግዲህ ከሙያ አንጻር እንዲህ አይነት አስጠቃቂ ነገሮች አንድ ሰው ላይ በቀጥታ ሲደርስ ወይንም ሌላው ሰው ላይም ሲደርስ ማየት ይሄ ነው እንግዲህ በእንግሊዝኛ ቋንቋ ትራውማ የምንለው። ከሰው ልጆች ከተለመደው መደበኛ ኑሮ ውጪ የሰው ህሊናና አስተሳሰብ ሊሸከመው ከሚችለው ውጪ እጅግ አስጠቃቂ ነገር በአንድ ሰው ላይ ሲደርስ ወይም በሌላ ሰው ላይ ሲደርስ ማየት ይሄ ሰቆቃ ሁሉ ሰው ላይ ተመሳሳይ ውጤት ያመጣል ወይ ብለን ብንጠይቅ አይደለም። ለዚህ ነው እኛ ሙያ የምንገረመው። መቶ ሰዎች እጅግ አስጠቃቂ ነገር ሲደረግ ቢያዩ በተወሰነ ደረጃ የተወሰነ በማዘን አብዛኛው ሰው ይኖረዋል። ከዛ ውስጥ አንዳንዱ ግን የተወሰነ ጊዜ አዝኖ ከዛ ሬዚሊየንት ጭራሽ እንዲያውም ያንን ችግር ለመፍታት ቆርጦ የመነሳት ሁኔታ የሚያሳያል። አንዳንዱ ደግሞ ከዚህ በኋላ ህይወት አልቆላታል ከእንደዚህ አይነት ነገር ውስጥ አልፌ ካሁን በኋላ ከመኖር መሞት ይሻለኛል ብሎ ተስፋ የሚቆርጣል። የተለያየ አይነት ነው። ለዚህ ነው በእንግሊዝኛ ትራንዛክሽናል ሞዴል ኦፍ ስትረስ ማለትም በሁለት ነገሮች መሀል የሚካሄድ ግንኙነት ማለት ነው። በግለሰቡና በሰቆቃው የግለሰቡም አስተሳሰብ፣ አመለካከት፣ ሃይማኖቱም ሊሆን ይችላል፣ ፍልስፍናውም ሊሆን ይችላል፣ ተፈጥሮም ሊሆን ይችላል። ለአንዳንዱ ሰው እንዲህ አይነት ሰቆቃ ሲያጋጥመው ከዚህ በኋላ ኑሮ የለም ብሎ የሚላለ፣ ሌላው ደግሞ የተለያየ እና ይሄን ጀርመን ሀገር በደረሰው በሆሎኮስት በቪየትናም ጦርነት የቦታው ጥናቶች ነበሩ። እና ይሄ ለብዙ አመታት የተደረገ ጥናት ይሄ የሁለቱ ነገሮች ግለሰቡ ነው የውጭ ሁኔታ የሁለቱ የመጨረሻው ውጤት የሁለቱ ባህል ያለው ግንኙነት።
መልካም ፕሮፌሰር ዮናስ ይህ ጉዳት የደረሰባቸው የስነ ልቦና ሁከቱንም የግድ ማስተናገድ የተጋለጡት ሰዎች በራሳቸው ላይ በደረሰ በደልም በታዛቢነትም ሲሆን በሁለቱም አንስተዋልና በቀጥታ ከችግሩ ከመሃል ባይሆኑም በቤተሰብ በወላጆቻቸው በቅርብ ዘመዶቻቸው አልፎ አልፎም በማህበረሰብ በአጠቃላይ የሚደርሰው መከራ ያባዘናቸው እንደ ማህበረሰብም ይገጥመናል የሚሉና የሚያሳስቧቸው ሌሎች ጉዳዮች ለጭንቀት ያደረጓቸው ሁኔታው ጠዋት ማታ ስለሚያስጨንቃቸው ይህን መሰል ጭንቀትና ውጥረት የሚያስከትለውን ጉዳት ለመቀነስስ ምን ሊያደርጉ ይችላሉ? ንቀበልበት ነገሮችን እናስተናግድበት መንገድ ላይ እንደ ግለሰብ ለናይ የሚገቡ ነገሮች ይኖሩ ይሆን? ጠዋት ማታ ያን ችግር ማውጣት ማውረድ ብቻ ውስጥ ከምንጠመድ
አንደኛ መከላከል አለ። ችግሩ ሳይባባስ በፊት አንዳንድ ነገሮች መከላከል ይቻላል። ሌላው ባዮ ሳይኮሶሻል ስፒሪቹዋል ሞዴል ማለትም ባዮሎጂ ከሚባለው በመድኃኒት ለምሳሌ አንዳንድ ጊዜ እንደ አይነት ችግር ያጋጥማቸው መተኛት አይችሉም። ስለዚህ ምናልባት መተኛት እንዲችሉ ወይም የጭንቀት በሽታ ለጊዜውም ቢሆን ለማስታገስ መድኃኒት መጠቀም ይገባ ይሆናል። ሌላው ሳይኮሶሻል እንግዲህ የስነ ልቦና ምክር መቀበል ይሆናል። እና ይሄ ሳይኮሶሻሉ በግለሰብ ደረጃ ነው። በቡድን ደረጃ ደግሞ በባህላዊ የአካባቢው ሰዎች ማገለዎች ሌሎች የሰፖርት ኔትወርክ በእድርም በተለያየ መንገድ አንዱ አንዱን የሚያግዝበት ያ ራሱ ይሄንን ችግሩን ባፈር ለማድረግ የሰቆቃው ሰዓት ላይ ውሃ ለመቸለስ እና ግለሰቡ አብሮ እንዳይቃጠል ስነ ልቦና ፈጥና እንዳይቃጠል እንደ ቀዝቃዛ ውሃ ለማፍሰስ የህብረተሰቡ መሪዎች ማግሌዎች በተለይ በኛ ባህል ውስጥ የሃይማኖት መሪዎች እና እንደዚህ አይነት የነሱ ምክርና አስተያየት ትልቅ አስተዋጽኦ ሊኖረው ይችላል። እና እዚህ ላይ እንግዲህ ምሁራን ኃላፊነት አለባቸው ለፕሪቬንሽን ለዚህ አለማርከፍ ማለትም አንድ ቤተሰብ ወይም ሁለት ቡድኖች በሚጋጩ ጊዜ የተጎዳው የእኔ በኩል ብቻ ነው፣ ያኛው ምንም አልተጎዳም፣ የኔን ብቻ ሰቆቃ አዳምጡ፣ ሌላው ገደል ይግባ አይነት ነገር ሰዓት ላይ በኤንጂን መጨመር። ነገር ግን የለም እስቲ ይሄ ነገር ሰዓት ሁላችንም አብሮ ቤቱን ከሚያቃጥል ለምን አንነጋገርም፣ ለምን በሽማግሌዎች አንመክርም ብሎ ይሄ በሶሲዮሎጂካል በቡድን ደረጃ እንዲህ አይነት መፍትሄዎች እንግዲህ ኮንፍሊክት ሪዞሉሽን እና ግጭቶችን ሚዛናዊ በሆነ መንገድ መፍታት ማለት ነው። እና ችግሩን ለመከላከል ሁሉም የህብረተሰብ ክፍል አስተዋጽኦ አለው። ግን በተለይ በእኛ ሙያ ኦፒኒየን ሊደርስ እንደ ሌላው ሰው እንደ መሪ የሚያያቸው እንዳንተ ሙያ ውስጥ ያሉ ጋዜጠኞች ሊሆን ይችላል፣ የፖለቲካ መሪዎች ሊኖሩ ይችላሉ፣ የሃይማኖት መሪዎች ሊኖሩ ይችላሉ። እና የእነሱ ጸባይና ሁኔታ አመራር ችግሮችን ለመከላከል በጣም ጥቅማሉ። ስልጣን የሚባለውም እንግዲህ ይሄ ነው። አንዱ እንዲህ አይነት ኃላፊነት ስሜት ሲኖር እና ይሄ ኃላፊነት መውሰድ ሲኖር ይሄ እንግዲህ ከመፍትሄው ጋር አብሮ መሳየት ነው።
መልካም ፕሮፌሰር ዮናስ በቀጥታ የመገናኛ ብዙሃኑን ዓለም ወደሚመለከተው ጭብጥ ልውሰደው። በየዕለቱ ከያቅጣጫው የሚጎርፈውን መጠኑ የበዛ መልካም ያልሆነ ዜና መከታተል ወዲሁም መልካም ያልሆነ ዜና እጥረት ያለበት ጊዜ አይደለም። በኢትዮጵያ ብቻ ሳይሆን በዓለም ደረጃም የከፉ ዜናዎች አለማቋረጥ በብዛት የሚሰሙበት ጊዜ ነው እና እንዲህ ያለው ዛሬ ደግሞ ይልቁንም በማህበራዊ ሚዲያው በኩል መሰረት የሌላቸውን ጨምሮ ጠዋት ማታ በብዛት ይሰማሉና ጤናማ ያልሆነ ሁከት ያለው እውነትም የግጭትና የችግሮችን መሰረት ያደረገም ሊሆን ይችላል። እነሱም በብዛት ወደ ውስጥ ማስገባት ሊያስከትል የሚችል የስነ ልቦና ችግር ይኖር ይሆን ወይ? ሰዎች የሚከታተሉትን የሚሰሙትን ወሬ መቆጣጠር ያስፈልጋቸው ይሆን ወይ? ይሄ ነገር ይበዛብኛል ለመፍትሄ ከሚደረገው ባሻገር ጠዋት ማታ መከራ ወደ ውስጥ ማስገባት እኔኛ አይደለም ብለው ማሰብ ይኖርባቸው ይሆን?
ይሄ ነገር መቼም የሰው ልጅ የተሰራው ነጋ ጠባ ሰቆቃ ለማስተናገድ ብቻ አይደለም። ይሄንን ነገር ከፋፍሎ ለተወሰነ ደቂቃ ከአንድ ቦታ ተነስተው ወደ ሌላ ቦታ መሄድ አለበት። ለተወሰነ ደቂቃ የሆነ ነገር ማድረግ አለበት። ስለዚህ የግዴታ እያንዳንዱ ሰው በደንብ ቅድም ሊሆን ይችላል ላይሆን ይችላል ጊዜውን ከፋፍሎ መጠቀም አለበት። ምርጫ የለውም። እና ስለዚህ አንዳንድ ጊዜ አሁን ወጣቶች ላይ በተለይ ከመጠን ባለፈ ሁኔታ ዜናም ሊሆን ይችላል ወይ ምንም ነገር ምግባቸውን ሳይበሉ እንቅልፋቸውን ሳይተኙ ከመጠን ባለፈ ሁኔታ ሲከታተሉ በከፍተኛ አእምሮ ህመም ሚታከሙ ሆስፒታል ሲገቡ ያየኋቸው ያከምናቸው አሉ። እንግዲህ እነዚህ ወጣቶች ሳይባ የላቸውም ይመክራቸው ወይም ቤተሰብ ውስጥ አባት የለም ወይም እናት የለም በዚህ ችግር አለ አሜሪካ ነገር እና እንደዚህ አይነት ሌላውም ላይ ይሄ አለ። ይሄ ትልቅ ሰውም ላይ ቢሆን ለሁሉም ጊዜ አለው ማለው ጠቢቡ ሰለሞን። ይሄ በጣም ትክክል ነው። በእኛም ሙያ ሰው ለሀዘኑም ጊዜ ማድረግ አለበት፣ ለዜናውንም ለሚወስድበት ጊዜ ማድረግ አለበት፣ ለሁሉም ነገር ጊዜ አድርጎ በተለይ ደግሞ በዜና የሚከታተሉ ሰዎች ከሆኑ ማታ ወደ እንቅልፍ ሊሄዱ ሲሉ በተቻለ መጠን የሚረብሽ ዜና ለዓለማየት መሞከር። የሚረብሽ ዜና ሰውነቱን አክቲቬት ስለሚያደርግ ማለት የመሸሽ ወይም የመከላከል ስሜት ውስጥ ስለሚከተው የመነቃቃት ስሜት ይፈጥራል። ያ ደግሞ ኖራድሬናሊን ያ ነገር ንጥረ ነገሩን ኬሚካሉ ሰውነታችን ውስጥ በሚሰራጭበት ጊዜ እንቅልፍ የሚከለክል ነገር ነው። በጣም ኃይለኛ ዜና ከባድ የሚረብሽ ዜና ሲኖር ሰውነታችን ወይ ለመሸሽ ወይ ለማጥቃት አይነት ስሜት ሲገባ ፍላይት ኦር ፋይት የሚባለው በእንግሊዝኛው ሲገባ ግለሰቡ በደንብ ላይተኛ ይችላል። በደንብ ደግሞ አልበተኛት ፍራስትሬሽን ቶለራንስ እንለውን ጭንቀትና መከራ ፈተና መከላከል አቅም ይቀንሳል። አንዳንዴም እንዲያውም የሰውነት በሽታ የመከላከል አቅም እሱንም ዝቅ ሊያደርግ ይችላል። አንዳንድ ሰዎች እኮ ጉንፋኑም ይበረታባቸዋል፣ ቁርጥማቱም ምኑም ይጨምር ይችላል ከመጠን ያለፈ ፈተና ሲኖር። ስለዚህ ጠቢቡ ሰለሞን እንዳለው ለሁሉም ጊዜ አለ። ዜናውም በልክ መሆን አለበት እና ለሁሉንም ነገር አብሮ ማስኬድ መቻል አለበት እና የመልቲፕል አክሽን ኢን ፓራለል የሚሉት ነገሮችን በአንድ ላይ ማስኬድ መቻል። ሁል ጊዜ ማራቶን አይቻልም። አንዳንዴ እያነከስንም ቢሆን ብቻ መቀጠል አለብን። ማድረግ ያለብን ስራም ከሆነ ወደ ስራ መሄድ አለብን፣ እንቅልፍም ከሆነ ወደ መኝታ መሄድ፣ ልጆችንም መንከባከብ ከሆነ ማድረግ ያስፈልጋል። ያን ሁሉ እያደረግን ዜናውንም መከታተል ይቻላል።
መጠመድ የለብንም።
መጠመድ የለብንም። እሱ ነው ዋናው። እሱ
መልካም ፕሮፌሰር ዮናስ፣ ይሄ ፈተና ለተገልጋዮች ብቻ አይደለም። ሆን ተብሎ የሚፈበረኩትን የሐሰት ዜናዎችና ጣጣዎቻቸውን እነሱ እናቆይና ለብቻ እንመለከታለን። ነገር ግን ከሁኔታዎች መጥፋት በየቀኑ የሚደረጉ የሚፈጠሩት የከፉ ነገሮች ከመሆናቸው የተነሳ ጧት ማታ የሚያሳዝን አደጋ ወይም ሆን ተብሎ የተፈጸመ ጥቃት በማህበረሰብ ወይም በአገር ላይ ይደርስ ይሆናል የሚል የሚያሰጋ ጉዳይ በየለቱ ይሰማል። በልዩ ሙያቸው ሳቢያ በተለይ የሚመለከታቸውን ሰዎች ልናነሳ ነው። ለዚህ ማነጻጸሪያ የሚሆነው ባለፈው ዓመት አብዛኛውን ጊዜያችንን በኮቪድ-19 ፈተናዎች ተጠምደን በነበረበት ጊዜ በግንባር የተሰለፋችሁት የሕክምና ባለሙያዎች በሙያችሁ ምክንያት ለፈተና ተዳርጋችሁ ነበረ። ጠዋት ማታ ህሙማንን ማየት አለ፣ የመጋለጥ እድሉ ከፍ ያለ ነው። ከዚህ አንጻር በስራ ምክንያት የከፉ ዜናዎችን የጦር ሜዳ ውሎ ሊሆን ይችላል፣ የጎርፍ መጥለቅለቅ ሊሆን ይችላል፣ ሱናሚ ሊሆን ይችላል፣ እንዲህ አይነት ነገሮችን እንድንቋቋም ስራችን አዘጋጅቶናል ወይም ይጠበቅብናል። ነገር ግን እንዲህ ሳያቋርጥ ጧት ማታ ሲመጣ ጧት ስንነሳ የከፋ ነገር እንደሚኖር እያሰቡ መነሳት ድረስ ሲደረስ እንዲህ ያለ ሁኔታ በባለሙያዎች ላይ ሊያደርስ የሚችለው ጉዳት ይሄ ቀድም ያነሳሁትን የጤና ባለሙያዎችንም ሊያዛምዱበት ይችላሉ። በግል ሊደረግ የሚችል ነገር አለ፣ በሙያ ረገድ የሚደረግ ነገር አለ። ያለፈው አንድ አመት ተኩል በኔ ሙያ ያሉትን ጨምሮ ይሄ መሰሉን የየለት ዜና ለሚያጠናቅርም ሰው ቀላል አልነበረምና ምን ይላሉ እዚህ ላይ?
በስራ የተነሳ ብዙ ፈተና አለ። ጋዜጠኝነት እናንተ ዜና ስታጠናክሩ አሰቃቂ ዜና በየቀኑ መስማት ራሱ ትራውማቲክ ሊሆን ይችላል። ማለትም ከፍተኛ ጭንቀት ውስጥ ሊከት ይችላል። ሐኪሞችም ነርሶችም እንደዚሁ ወታደሮችም የአገር መሪዎችም ፖለቲከኞችም ሁሉም ላይ ይሄ ችግር አለ። ነገር ግን አሁን በተለምዶ ፕሮፌሽናሊዝም ይባላል። ይሄ እንግዲህ ማይንድ ሴት አስተሳሰባችን፣ አመለካከታችን፣ ስሜታችን የሚቀረጸው ከሙያው ጋር ተያይዞ በሚሰጠን ስልጠና ነው። እናንተ ሙያ የተወሰነ ማይንድ ሴት አለ። በእኛም ሙያ የተወሰነ ማይንድ ሴት አለ። በወታደርም እንደዛ ነው። አሁን በኮቪድ ጊዜ ወደ ሆስፒታል መሄድ እውነት ለመናገር ፈራ ነበረ። ይህም መሄድም አለብን። ስለዚህ አስፈላጊውን ጥንቃቄ እያደረግ ከነ ፍርሃቴ ከነ ግሳንግሴ መሄድ አለብን። ስራ ቦታ ስራዬንም መስራት አለብን። እየሰራሁም ሀሳብ እንደ ድንገት ማስኳ ቅድም እንደ አፍንጫዬ በደንብ አላስተካከም የውስጠኛ ኮቪድ ሊኖረው ይችላል። በተለይ አንድ ጊዜ አስታውሳለሁ 27% ፖዚቲቭ ነበር እዚህ ያለሁበት ከተማ።
ከፍተኛ ጉዳት ከደረሰበት ከተማ አንዱ ነው
እና የዛን ጊዜ ሆነ ወደ መኪና ማቆሚያው ጋራ የተገባ ሆስፒታል አንዳንድ ጊዜ የፓርኪንግ እንትኑን ነክቼ እጄን ሳላጸዳ ፊቴን ስነካ እንዴት መረበሸው በቻት ሊይዝ ይችላል። ምን ጥያቄ የለውም። እና ስለዚህ ይሄ ሙያው ያለው ሙያ ፈተና አለው። ፈተናውን ደግሞ ለመቋቋም ፕሮፌሽናሊዝም ማይንድ ሴት የሚባለው በእውነቱ ስሜትን እና ሀሳብን እንዴት መግራት ይገባል የሚለው ከሙያው ጋር ተያያዘ የሚመጣ ነው። ሌላው የግለሰብም ጸባይ ነው። የተለያየ ባህላዊም ጉዳይ ሚኖች ያለ እና አንድ ነገር ግን መረዳት የሚያስፈልገው አንዳንድ ጊዜ ይሄ ስራ ሲበዛ እንደ ረዥም ሰዓት በመስራት ስራውን እገፋዋለሁ የሚባለው ድሮ ይመስለን ነበር። ግን አሁን ጥናቶች እንደሚያሳዩት እንዲያውም ውጤታማ አይደለም። ይሄ ምንም እረፍት ሳያደርጉ ወይም ከሚሰሩት ነገር ለየት ያለ ነገር ሳያደርጉ ሳምንቱን በሙሉ የሚሰሩ ሰዎች አንደኛ ውጤታማ አይደሉም፣ ሁለተኛ የጤናም ችግር ሊያጋጥማቸው ይችላል። እና እግዚአብሔርም አንድ ቀን ያረፈው ያለ ምክንያት አይደለም። እና ሌላው ቀርቶ አንድ ጆርጅ ማኪዮን የሚባል ሰውዬ ባጠናው ቢያንስ የተወሰነች እረፍት እንኳን እና 5 ደቂቃ 10 ደቂቃ መውሰድ ራሱ ጥሩ ነው ይላል። ምሳሌ ሰጥቶ ሲናገር አንድ የሆነች አትሌት የሆነ ጊዜ ተሸነፈች፣ ዝላይ ላይ ይሁን የሆነ ብቻ። ከዛ በኋላ ኮቿ ምን አላት? ቢያንስ ለአንድ ደቂቃ አይንሽን ጨፍነሽ ትንሽ ትንፋሽ ውሰጂ፣ እንዲህ አይነት ብሬክ ልመጂ አላት። አንድ ደቂቃ ብቻ ያ ብንበት ብቻ ለውጥ ማምጣት ይችላል። ሌላ ደግሞ የታወቀው የምታውቀው ሳውዝ ፖል ለማግኘት የደቡብን መጨረሻው ክፍል ለማግኘት አንድ የኖርዌይ አንድ የስኮትላንድ ቡድኖች ክክር ላይ ነበሩ። የዛሬ 8 ዓመት የስኮትላንዱ አየሩ ጥሩ ሲሆን ንፋሱ በማይበዛ ጊዜ ብዙ እስኪደክማቸው ድረስ ይሄዳል። የኖርዌይ ግን በቀን 15 ኪሎ ሜትር ነው 20 ኪሎ ሜትር አየሩ ጥሩ መሆነ መጥፎ ቀጥሏል። ከዛ መጨረሻ ላይ አንድ 3 ቀን ሲቀራቸው አየሩ ጥሩ ሆነ። የስኮትላንዱ በቃ ቀጠለ። የኖርዌዩ አዛዡ 15 ኪሎ ሜትር ላይ አቁሙ ይላቸዋል። እረፍት ይውሰዱ፣ አየሩ ጥሩ እንቀጥል፣ ግርግም የለም አያስፈልግምና የኖርዌዩ ጨርሶ ተመለሰ። እንደምታውቀው የስኮትላንዱ ቡድን በሙሉ ሞቱ። መለሰ ሰው አልነበረም፣ ለወሬ ነገር ያልቀረም። እና ማስታወሻቸው ላይ የጻፉት ስራ እዛ ላይ እያንዳንዱ ቀን ይጽፉ ነበር። እና ይሄ በርናውት የሚባለው ማለትም ከመጠን በላይ በመስራት ውጤታማ እንሆናለን የሚለው ስራ በበዛ ቁጥር ወርክ ሃርድ ኤንድ ሃርድ ሞር ወርክ ሞር ወርክ የሚለው አሁን እሱ ጊዜ ያለፈበት ነው። በሳይንስ ድጋፍ የለውም። አሁን ሰማለው ኢትዮጵያ ውስጥም ብዙ ሰዓት የሚሰሩ ሰዎች አሉ። 16 ሰዓት ቅዳሜም ይሰራሉ። ይሄ ውጤታማ አያደርግም ነው አዲሱ። እንዲያውም በርናውት ሲገባ አንድ ሰው ምንድን ነው ጭራሽ ስራውን መጨረሻ ላይ ሊጠላ ይችላል፣ ኑሮንም ሊጠላ ይችላል፣ መፈጠሩንም ሊጠላ ይችላል። በዚህ ላይ ብዙ ጥናቶች ይደረጋሉ እና አይ ቲንክ እኔ አሁን ያንን ካየሁ በኋላ ስራ ቦታ ምሳ በኋላ ጊዜ ካለ ከምሳ በኋላ ካልሆነም ወደ ከሰዓት በኋላ ወደ 10 ሰዓት ላይ የ15 እስከ 20 ደቂቃ ናፈሳለሁ እና ያ ያድሰኛል። እንደው ሀሳቤን አመለካከቴም እንደው ዓለም ጨልሞብኝ ከሆነ ወደ ናፍቆት ስነቃ ትንሽ ተካትላለሁ። እዚህ በጣም ይሄ ነገር አንተ ፕሮግራም አንዱ ትልቅ ማስተላለፍ ፈልገው እዚህ ይሄ በርናውት እንዳለው ስራ በበዛ ቁጥር ብዙ ሰዓት መስራት አይደለም መስሎኝ።
አሁን በአንዳንድ ህይወትን ቀለል ለማድረግ በሚመከሩ ትምህርቶችም ላይ የምናየው በጣም የበዛ ስራ ከመስራት ይልቅ በቀለጠፈ ሊጠቅም በሚችል መንገድ አሰራርን ማደራጀት ነው እንደ ጥሩ የሚባለውና ጥሩ ምክር ሰጥቷል። በጣም በመስራት ብቻ ይሸነፋል ያሰቡትን ብዙ ወጣቶችም የሚያመላክት ይመስለኛል። ፕሮፌሰር ዮናስ ወደ ሌላ ጥያቄ ከመሻገሬ በፊት እዚህ ቀደም ብዬ ባነሳሁት ከሙያ ጋር በተያያዘው ፈተና ቅድም እንዳሉት ስራው የሚጠይቀው የአምሮ ዝግጅት ከስራው ጋር የሚሄደው በስልጠናም በስራ በሙያ ለምንድም እንደ ሙያ መስኩ ሁሉም ጋር አለና ተረባ አድርጌ ያቀረብኩት ጥያቄ በተለመደው መንገድ ከሆነ ውጭ ላለው ማሳየት ፈልጌ ነው። በመደበኛ ሁኔታ ጋዜጠኛ አሁን እንደሚያውቁት መንገዶች ተመቻችተውለት ከጦሩ ጋራ በቦታ ሄዶ ያለውን ነገር እንዲዘግቡ ኃላፊነትም ለአደጋም የተጋለጠ ነገር ይሰራሉ። እሳት ባለበት ጎርፍ ባለበትም በቦታ ሄዶ ይዘግባሉ። ሙያው የሚጠይቀው ፈተና ነውና ቀድም የጦር ሰራዊትን ኃላፊነትና የሥራ ጠባይ እንደገለጡት የኮቪድን አንስተናል በክምና በርሶ ሙያ ሁሌም ከህመም ጋራ ሁሌም ከህይወት ጋራ የሚደረግ ግብግብ ላይ ነው የምትሰለፉት። ነገር ግን እነኚህ ፈተናዎች የሁሉ ቀን ጣር አይደሉምና አንድ ሰው በየጠዋቱ ሲነሳ የሚያሳስብ መጥፎ ዜና እንደሚኖር አስቦ የሚነሳ ከሆነ ለአምሮም ጤናማ አይሆንም ከሚል መንፈስ ነው ይሄን ማነሳለሁ። ተለጎዳም ይሆነው ከዛም በኋላ ይሆነው በሚያስተላስለው አምሮ ይሄንን የትራይ አካል ነው ጨርሼ ወጣለሁ ሳላውቀው ግንም በተደጋጋሚ ወደ ውስጤ ያስገባሁት ነገር የሚጎዳኝ ነገር ሊኖር ይችላል ወይ? ይሄንንስ ለማስቀረት ማድረግ የምችለው ነገር አለ ወይ?
እሺ ጥሩ ነው። እንዲያውም አሁን ያለው በእኛ ሙያ ያለው አመለካከት ጠዋት አንድ ሰው ሲነሳ በተለይ መጥፎ ሊሆን ይችላል የሚባል ዜና አንቲሲፔትድ ባድ ኒውስ ወይ ማንኛውም ዜና በሱ አትጀምሩ ነው የሚባለው። ሌላው ቀርቶ በስልካችሁ አትጀምሩ ነው የሚባለው እና የመጀመሪያ ነገር ከተቻለ ግራውንዲንግ ማለትም ጸሎትም ከሆነ ጸሎት meditationም ከሆነ meditation የተወሰነ ነገር 5 ደቂቃም ሊሆን ይችላል ወይ ሙዚቃ እየሰማ ወይ ውሃ ለምን የተፈጠሮ meditation ይሄንን በማድረግ ጀምሩ ነው። ፕሮፌሰር ማርክ ዊሊያምስ ይባሉ ዩኒቨርሲቲ ኦፍ ኦክስፎርድ ድሮን ደም ቄስ ነበር የፕሬስቢቴሪያን ቸርች ከዛ ሳይኮሎጂስት ሆነው ሳቸው ሌሎች ማስረጃ በደንብ በሳይንሱ ቀናቸውን መጀመሪያ ያለባችሁ በግራውንዲንግ ነው በሜዲቴሽን በጸሎት እድለኛ ሆነ ሃይማኖተኛ የሆኑ ሰዎች መጸለይ ይችላሉ። ሃይማኖተኛ ያልሆኑትም ደግሞ እንደዚሁ መንፈሳቸውን አረጋግተው ሀሳባቸውን ሰብስብ በማድረግ ጀምሮ ነበር። ሌላው ደግሞ የፊዚካል አክቲቪቲ እንቅስቃሴ አሁን ጠዋት ጠዋት ሁልጊዜ ለአንድ 15 20 ደቂቃ ተንቀሳቅሼ እመጣለሁ ያ መንፈሴን ያዘጋጃል። ግን አንዳንድ ጊዜ ደግሞ እንደው መቼም ሁኔታዎች ኢትዮጵያ ውስጥ ሲጋጋሉ ጦርነት ውጊያ የነበረ ሰሞን በተለይ ያቺ ለራሴ ያወጣኋት እንደው ያዳለጠችኝ በዜና ጀምራለሁ። እና ይሄ እንግዲህ ልክ የመንፈስ ጥንቻን አዳብረ ከዛ ወደ ቀኑ ስራ ስትገባ እንዲያውም ቀንህን መጀመሪያ እቅድ ሳታወጣ አትጀምር ነው የሚባለው። 2 ደቂቃም ቢሆን ወስደህ ከዚህ ሰዓት ስትንሰድ ይችን ያደርጋለሁ እንደብዙ የተወሰነም ነገር ከዚህ እስከዚህ ወይም ቢያንስ ዛሬ ይህን አድርጋለሁ አንድ 4-5 ነገር እንደዛ ጽፎ መነሳት መስመር እንድትይዝ ያደርጋል ነው
ምክሮቹ ይገቡ ናቸው። ፕሮፌሰር ዮናስ ቀጥሎ እንድናየው የፈለግኩት ጭብጥ ደግሞ የዓለማችን ሌላ ፈተና ነው። ከነኚህ ጉዳዮች ጋር ይዛመዳል በተዘዋዋሪም ነካክተነዋል። እንዲህ ያለው ትርምስ ባለበት ሁኔታ ውስጥ የሚፈጠሩ በርግጥ የሆነው ያነሰ ይመስል የተዛቡና የሐሰት ወሬዎች የሚያደርሱት ጉዳት አሁን ደግሞ ቀድም ያነሱት ያ ቴክኖሎጂም ለክፋት ስራ ያለ ነው። ሌላ ቀርቶ መንግስታት እንኳን ከጊዜው ፈተና አልዳኑም። ታላላቅ የሚባሉ መንግስታት ሳይቀሩ ሰለባ ከመሆን ያልዳኑበት ጊዜ ላይ ነን። የተሳሳተ የተዛባን መረጃ ለማይመረምር ሰው አይደለም ለሚመረምር እንኳን ለጊዜው ማሳሳት የሚችሉ መረጃዎች በቀላሉም በቴክኖሎጂ የሚሰሩበት ሁኔታ ላይ ነው ያለነውና እነኚህንስ እንዲህ ያለው ጉዳት አንድም ወይ ጥቅም የሚያገኙ ወይንም ደግሞ ሌላ የተለየ ዓላማ ያላቸው ሰዎች የማያቆሙት ስለሆነ ማቆምም የሚቻል አይመስልም አሁን ካለበት ሁኔታ አንጻርና እዚህ ላይ በስነ ልቦና ምን ይታየታል?
ፕሮፌሰር ዮናስ እንዳለ ገዳዳር የጀመርነው ቃለ ምልልስ አልተቋጨም። ቀሪውን በሌላ ፕሮግራም እናቀርባለን።
እውቁና አንጋፋው የኢትዮጵያ ቋንቋዎች የስነ ጽሑፍና የስነ መለኮት ጉዳዮች አዋቂው ፕሮፌሰር ጌታቸው ኃይሌ አረፉ።